ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በመጽሐፍት ዓለም ዝግጅታችን በታዋቂው ደራሲ ባቤ ጉበኛ የተጻፈውን አልወለድም መጽሐፍ ትረካ ክፍል 6 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ሰኞ መጋቢት 4 ቀን የተጀመረው የነዳጅ ማዕቀብ ሰኞን ለት ተግባራዊ ሆኖ የዋለ ሲሆን ለሁለተኛ ቀን ቢያንስ ባንዳንድ ቦታዎች የተካሄደ መሆኑም ተነግሯል። በርካታ ቤንዚን ማደያዎች ቤንዚን የሌላቸው በመሆኑ ስራ ማቆማቸው ይነገራል። በትናንትናው ቀን ባንዳንድ ቦታዎች የነዳጅ ጫኝ ቦቾች ሲንቀሳቀሱ ተይዘው የማቀቡ መረጃ የሌላቸው መሆኑን በመግለጻቸው በህምረት ተላለፉ መሆናቸውን በማህበራዊ ሚዲያ ከተላለፉ ዜናዎች ማወቅ ተችሏል። ማቀቡ በአብዛኛው ኢትዮጵያ ክፍሎች ተግባራዊ እንዲሆን ግፊት እየተደረገ ሲሆን ከመተማ ጎንደር ባህር ዳር አዲስ አበባ በሚወስደው መንገድ ላይም ተግባራዊ እየሆነ ነው ተብሏል። በሌላ በኩል የውያኔ ኮማንዶ ፖስት ከፍተኛ ስጋት ላደረባቸው የነዳጅ አሽከርካሪዎች ወታደራዊ አጀብ በመስጠት ለማንቆሳቀስ እየሞከረ መሆኑን ይነገራል። ይህ የውያኔ አዲስ እርምጃ ከፍተኛ ቁጥር ያላቸውን ወታደሮች በየቦታው ማሰማራትና ለመንቀሳቀሻ ተጨማሪ ወጪን የሚያስከትል በመሆኑ በአገዛዙ ላይ የሚያስከትለው ጉዳት ላቅ ያለ ነውም ተብሏል። ወያኔ የቦረና ህዝብን የጨፈጨፈበት ምስጢርም ተጋለጠ። ወያኔ ለዚህ ጭፍጨፋ የሰጠው ሰበብ ኦነግ በሶስት አቅጣጫ ተዋጊ ኃይሉን ለማስገባት እየሞከረ ለመሆኑ የስለላ መዋቅሩ መረጃ ስለደረሰ ነው ቢልም ሐቁ ሌላ መሆኑን ብዙዎች ይናገራሉ። በመጀመሪያ ወያኔ ኦነግ የተባለውን ድርጅት ለመሰሪ ዓላማው መጠቀሚያነት የተጠቀመበት መሆኑን የተገኘ መረጃ ያስረዳል። በአሁኑ ወቅት በኦሮሚያ እየተካሄደ ያለው ህዝባዊ እምቢተኝነትና አመጽ በኢትዮጵያ አንድነት ላይ ተመስርቶ በመሆኑ የተቀረውን የኢትዮጵያ ህዝብ ድጋፍ ማግኘቱ የሚታወቅ ነው። ይህ በዋናነት ቄሮ በሚል ስያሜ የኦሮሞ ወጣቶችን በስፋት እያሳተፈ ያለ እንቅስቃሴ ከጊዜ ወደ ጊዜ ተሰሚነቱ እየጨመረና የመዋቅር ትስስሩ እየጠነከረ በመሄዱ ለወያኔ ስጋት መሆኑ ታውቋል። በዚህ መሰረት ይህን ንቅናቄ ለማኮላሸት የግንጠል ዓላማ ለሚያራምደው ኦነግን ከህዝባዊ አመጽ ጋር ለማገናኘትና ቄሮን በኦነግነት ለመወንጀል የታሰበ ደባ ነው ተብሏል። በቦረና ህዝብ ላይ የተፈጸመው ጭፍጨፋ ዋና ዓላማው የቦረናን ህዝብ ማሸበርና ወደ ጎረቤት ኬንያ በገፍ እንዲሰደድ ማድረግ ነው ተብሏል። ማክሰኞ ዕለት በጉዞ ላይ ከነበሩት ስደተኞች ሁለት ሰዎች በወያኔ ጦር በጥይት ተመተው ተገድለዋል ተብሏል። የስደተኛው ቁጥር ከ60,000 በላይ እንደሆነ የስደተኞችን ጉዳይ በቅርብ የሚከታተሉ ወገኖች ያስረዳሉ። የቦረና ህዝብ ወደ ኬንያ መሰደዱ የኬንያን መንግስት ትኩረት ሊስብ እንደሚችል በመገመት ሲሆን ኬንያ ከዚህ የስደተኛ ቀውስ ለመውጣት ዘረኛው ቡድን ወያኔ በስልጣን እንዲቆይ የድርሻዋን ዲፕሎማት ዘመቻ ልትጀምር ትችላለች ከሚል ግምት ተነስተው እንደሆነ ጉዳዩን በቅርብ የሚያውቁ ያስረዳሉ። ይህ የቦረና ጭፍጨፋ በጋምቤላና በአሶሳም ሊቀጥል እንደሚችል በርካቶች ስጋታቸውን እየሰነዘሩ መሆናቸውን አውቀናል። ህዝብን ለከፍተኛ ስደት በመዳረግ በስልጣን የመሰንበት ቅዠት ውስጥ መግባቱ ወያኔ በመጥፊያው ዋዜማ ጸረ ህዝብ ተግባሩ እየተባባሰ መሄዱን የሚያሳይ ነው ተብሏል። ወያኔዎች አለቃቸውን ለማስቀመጥ የያዙት ስብሰባ በመካከላቸው መናቆር የተመላበት መሆኑም እየተሰማ ነው። የተወሰነው ክፍል በዚች ሀገር ጉዳይ የሚያገባቸውን ሁሉንም የፖለቲካ ድርጅቶች ያካተተ ስብሰባ እንጂ የጠቅላይ ሚኒስትር ስየማ አሁን ያለውን የኢትዮጵያ ችግር አይፈታም የሚል አቋም ያዙ መሆኑ ይነገራል። በትግራዩ የህወሓት ቡድን በደማችንና በህዝብ ምርጫ የተቀናጀነው ስልጣን አለቅም የሚል ሙግት እየተሰማ መሆኑ የሚነገር ሲሆን የዚህን ጉዳይ ዝርዝር ከሰሞኑ ሁኔታው እንደደረሰ እናቀርባለን። የዋልድባ መነኮሳት በእስር ቤት ሆነው ስለደረሰባቸው በደል ከዚህ ቀደም ባቀረቡት አቤቱታ ላይ ውሳኔ ለመስጠት በፍርድ ቤቱ በኩል ለመጋቢት 5 ቀጠሮ ተይዞ ነበር መሆኑ ይታወሳል። በጉዳዩ ላይ መሰራት የነበረበት ስራ ተሰርቶ አላለቀም በሚል ሰንካላ ምክንያት ፍርድ ቤቱ ጉዳዩን ለመጋቢት 10 ያስተላለፈ መሆኑ ታውቋል። የአባይ ግድብን አስመልክቶ በግብጽ በሱዳንና በወያኔ አገዛዝ ባለስልጣኖች መካከል ሲደረግ የነበረው ስብሰባ ከመጋቢት 26 እስከ 27 ድረስ በካርቱም ሱዳን የሚካሄድ መሆኑን የሱዳን ባለስልጣኖች ገልጸዋል። የስብሰባ ቀደም ብሎ ከየካቲት 17 እስከ 18 ድረስ ለመካሄድ ታቅዶ ነበር ቢሆንም የውያኔ አገዛዝ በነበረበት የፖለቲካ ውጥረት ምክንያት ለሌላ ጊዜ እንዲተላለፍ ጠይቆ የተላለፈ መሆኑ ይታወቃል። በዚህ ስብሰባ የሶስቱም አገሮች የውሃና የመስኖ ሚኒስትር የውጭ ጉዳይና የጸጥታ ባለስልጣኖች ይገኛሉ የተባለ ሲሆን የተነሱ ችግሮችን የሚፈታ ይሆናል በማለት የግብጽ ጋዜጦች ዘግበዋል። በየካቲት 2009 የፈረንሳይ አጥኚ ቡድኖች ስለ ግድቡ ባቀረቡት የመጀመሪያ ዙር ዘገባ ላይ ሱዳንና የውያኔ አገዛዝ ባለስልጣኖች ያልተስማሙ መሆናቸው የሚታወቅ ሲሆን የዓለም ባንክ በጉዳዩ ላይ ገብቶ መፍትሄ በማስገኘት በኩል እንዲተባበር በግብጽ የቀረበውን ጥያቄ ውያኔ መቃወሙ ይታወሳል። በአዲስ አበባ ከተማ በርካታ ሱቆች ቢታሸጉም የዋጋ ግሽበቱ ሊቀንስ አለመቻሉ ተገለጸ። የውያኔ ማዕከላዊ ስታትስቲክስ ተቋም በቅርቡ ባወጣው የዋጋዎች መጠን ወራዊ ዘገባ በኢትዮጵያ የዋጋ ግሽበት በከፍተኛ ደረጃ መጨመሩን የገለጸ ሲሆን በተለይም የምግብ ነክ ዋጋዎች 20.8 ከመቶ መድረሳቸውን ጠቅሷል። በአዲስ አበባ ከተማ አስተዳደር ባለፉት 6 ወራት ዋጋ ጨምራቸዋል የተባሉ 4000 የሚሆኑ ሱቆች የታሸጉ መሆናቸውን፣ 7000 ለሚሆኑ ነጋዴዎች የጽሑፍ ማስጠንቀቂያ እንዲሁም 8250 የቃል ማስጠንቀቂያ የተሰጠ መሆኑን ገልጿል። በቅርቡ በወጣው የቃዎች ዋጋ ዘገባ መሰረት በርበሬ በኪሎ 150 ብር፣ ጤፍ በኪሎ 35 ብር፣ የሽሮ እህል በኪሎ 40 ብር ወዘተ የገባበት ምክንያት በአገሪቱ ላይ የተካሄደ ባለው ህዝባዊ የተቃውሞ እንቅስቃሴ ምክንያት ወደ ገበያ የሚገባው አቅርቦት በከፍተኛ ደረጃ በመቀነሱ ምክንያት ሆኖ ሳለ የነጋዴዎችን ሱቅ ማሸግ አግባብ አይደለም የሚሉ ወገኖች ለፖለቲካው ችግር መፍትሄ ማግኘት የመጀመሪያው ቁልፍ እርምጃ ነው ይላሉ። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ታዋቂው እንግሊዛዊ የፊዚክስ ሊቅ ስቲፈን ሃውኪንግ በ76 ዓመቱ ከዚህ ዓለም በሞት የተለየ መሆኑን ቤተሰቦቹ ገልጸዋል። ብላክ ሆልስና የንጽጽር ስራዎች በሚሉ ስራዎቹ የሚታወቀው ሳይንቲስት በርካታ የሳይንስ መጻሕፍትን የጻፈና ግኝቶችን የፈጠረ የሳይንስ ምሁር ነበር። ገና በ22 ዓመቱ በነርቭ አሽመድማጅ በሽታ የተጠቃው ይህ ሳይንቲስት ለረጅም ዓመታት በተንቀሳቃሽ ወንበር ላይ ለመቀመጥ እንዲገደድና ድምጽ በሚፈጥር መሳሪያ እንዲናገር አስገድዶታል። በአካሉ ላይ የደረሰው በሽታ ግን ብሩህና አስደናቂ የሆነውን አእምሮውን አልተተናኮለውም። ስቲፈን ሃውኪንግ የሶስት ልጆች አባትም ነበር። ባለፈው ሳምንት የአገሪቱ መሪ ለመሆን በሴራሊዮን በተካሄደው ምርጫ ማንም 50 ከመቶ በላይ ባለማግኘቱ ሁለተኛ ውድድር ለማካሄድ መወሰኑ ታውቋል። ለምርጫው የቀረቡት 16 ተወዳዳሪዎች ቢሆኑም የመጀመሪያዎቹ ሁለቱ ሚስተር ጁሊየስ ባዮ 43.3 ከመቶ እንዲሁም ሚስተር ሳሙራ ካማራ 42.7 ከመቶ በማግኘት ውድድሩን ጨርሰዋል። በሁለቱ መካከል መጋቢት 16 ቀን ድጋሚ ምርጫ እንዲካሄድ ተወስኗል። ከሁለቱ አሸናፊ የሆነው የአገሪቱ መሪ ሆናል። አገሪቱ ከሁለት ዓመታት በፊት በተከሰተው የኢቦላ በሽታ በከፍተኛ ደረጃ የተጎዳች ስለሆነ የሚቀጥለው ፕሬዝዳንት በግንባታ በኩል ከፍተኛ ተግባር ይጠብቀዋል ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
አፍሪ ታሪክ ምርቱ ቀዳሚ መስገድ ነሽ የሰው ዘር መነሻ ኢትዮጵያ ነሽ የአፍሪካ መመኪያ የነጻነት ጠበል ቀስተ ደመና ይሁን ሰንደቅሽ ከፍ ይበል ሩህሩህ ደግነት የተፈጠረብሽ የዋህነት ቅን ታታሪ ህዝብ የተከለብሽ የንብረት ማዕድን የአየር ባለጸጋ ቅዱስ ቃል ሃይማኖት ባንቺ ተካካ እንሰለት ተራራሽ ጉንጉን ሃይቅሽ ሞልቶ የጥቁር እጅ አልማሽ እንደክሽን አቡልቶ ብሩክ ጥቁር አፈር ጥላህለውናችን እንቢትነሽ ብርሃን እንቢቷ ኢትዮጵያችን ከሰዎች በላይ ነው ከሀገር በላይ ያርግሽ ቀዳማዊት ኢትዮጵያ እናቴ ይጨምር ማለሽ ያደረ ቃል ፍቅር ወራክ ፍቅር ነው ቀድሞም የጠበቀሽ አሁንም
ተናገሪ አገሬ እባክሽ ተናገሪ አንቺ እናታለ ስብናን ተላብሰሽ እንደሰው መስክሪ አንቺ እናታ አገሬ ስንት ግፍ ታየብሽ ነፍሰ በላ ነፍሰ ገዳይ ሁላ እጁን ጠረገብሽ ተናገሪ አንቺ አገሬ እባክሽ ተጣሪ ከርተማጽንሽን ወለል አርገሽ ገፍተሽ ተጣሪ ምድሪቱ ድምጽሽን ከፍ አርገሽ ተነሱ ተነሱ በእና ቀስቅሽ ጥሪያቸው እንያን አላፍ አርበኞችሽ ውስጥ ያስተኛሻቸው እስላም ክርስቲያኑ ባርነትን ጠልተው ፋሽስትን ተጋፍተው መስዋዕት የሆኑት በጋዝ ተቀጣጥለው ለመላው ጥቁር ሕዝብ ተምሳሌ ላረጉሽ በደም ባጥንታቸው ኢትዮጵያ ላስባሉሽ እባክሽ ጥሪያቸው ድምፅሽን ከፍ አድርገሽ የሰማዕታት ያለ አዎ የሰማዕታት ያለ ብለሽ ጮክ አድርገሽ እኛን ወራርም ቆራርጠው ከጉድጓድ የጣሉ የዓለምን ጥቁር ሕዝብ አንገት ቀና ያስባሉ እና አብርሃም እንደ ቦጫን በላይ ዘለቀ ባልቻባ ነፍሶ ሙሉ እንደታጠቀ ጩህና ተጣሪ ደጃች አህመድ ወንዱን ገረሱ ዱኪና ሀብተ ጊዮርጊስ ደናግዴ ከነ ዝናራቸው እንዳያዙ ጎራል የጣይቱ ያለ አዎ የጣይቱ ያለ እምዬ ምኒልክ አሉላ አባ ነጋ ዘራ አይደረስ ብለሽ ጩህና ተጣሪ ኃይለ ማርያም ማሞ ባልቻ አባ ነፍሱን ድምፅሽን ከፍ አለሽ አዎ እባክሽ ጥሪያቸው ያን ያላጸዷቸው ባንዳይ ባንዳ ልጆች የቡንቶ ሙሶሎኒ ግራዚያኒ ፍሬዎች እኮ ያልጠራረጓቸው የፋሽስት ርጋፊ ደደቤት ውስጥ በቅሎ ሆኖ አለ አገር አጥፊ ወያኔ በሚል ስም ትግራ ውስጥ መሽገው የባሪያውን ሥርዓት ድጋሚ መልሰው እየጠፈነጉ ያንዱን እጅ ካንዱ አንገት እየገረፉን የሰው ልጅ እንደ ከብት አቤት አንቺ አገር ምን አይነት ሰው ፈጠርሽ ወያኔ ሉ ሰይጣን ሰው በእሳት አጋይቶ የሚያሸት እንደታ እናም ፈጣሪ ምድሪቱ ምንድነው ዝምታሽ አንገት ማቀርቀሩ እኛ ለኛ አልሆንም ሰማታት ይጠሩ እኛማ ዘረኞች ሰልቦን ወኔያችን ተጋልጦ ረሃብ ቸነፈሩም ሞቱም በእኛ ፍጦ እጅ እግራችን አንሶ አንገታችን ሳይቀር እንደ ውሻ ታስረን በወያኔ ቀንበር ኢትዮጵያን እንደ አገር መቀበል አቅቶን ሩቅ ማየት ሳንችል ክልል ቀዮ ጋርዶን በዘር ተሸንሽነን በቋንቋ ተቆርጠን የወያኔን ሥርዓት ዘመናሪዎስን በጀርባችን አዝለን ደማችን ይፈሳል ጠዋትና ማታ በቁም ተቀጥቅጠን እናም ተናገሪ አንቺ አገር ከርሰ ማጠንሽን ወለል አርገሽ ከፍተሽ ተጣሪ ምድሪቱ ድምፅሽን ከፍ አርገሽ ተነሱ በይና ቀስቅሽ ጥሪያቸው እኒያን አላፍ አርበኞችሽ ውስጥ ያስተኛሻቸው ተጣሪ አንቺ አገር
መጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
መስራቾቹ ስንት ያብት ተቀማጭ አላችሁ? ሲል ኮሎኔሉ ጠየቀኝ። ሀብት ቀባሪዎች ብንሆን የወጣነው ድርጅት ይህን ያህል መጭስፋፋ ነበር? በእኛ ዘንድ ሀብትን ማከማቸት ነውርና ብልግና ነው። ገንዘብ ስናገኝ ስራውን በማስፋፋት ሙያ ያላቸው በስራ ፈትነት የሚንቀዋለሉትን ወገኖቻችንን ስራ ያስያዝ ልጆቻችንና ልጆቻቸውን እኩል እያስተማርንና እኩል እያኖርን በወንድማማችነት እያሳደግን ስናይ የኛ የመጨረሻው ታላቅ ቅርስና ደስታ ይህ ነው ካልኩት በኋላ ወደ አዳራሹ ገብተን ከየቤቱ የተውጣጣውንና የተረፈረፈውን ድግስ እንበላ እንጠጣ ጀመር። ከሳሻችን ብቻ ያ ሁሉ ሲሆን የመቀማት ፍላጎቱ ከነበረበት አልተንቀሳቀሰም ነበር። ከግብዣው በኋላ በሰላም ተሰነባብተን ልንለያይ ስንል ከሳሻችን ወደኔ እየተመለከተ ይህ ሁሉ የማረሳሻ ዘዴ እንዳይሆንና በቀጠሮው ቀን እንዳትቀሩ ሲል ኮሎኔሉ በብስጭት ብድግ አደረገና ምን ነው ጌታዬ ያለ ልክ ሰውን ያስቀይማሉ? እነሱ የሥራ እንጂ የተንኮል ሰዎች አይደሉም አለና ወደ መኪና ሁሉችም ገቡ። ከሳሹም ተገዛ እንዴ እያለ ኮሎኔሉን ሲነዘንዘው መኪናዎች መነሳት ጀመሩ። እኛም ወደ ተግባራችን ተመለስ። የቀጠረው ቀን ከመድረሱ በፊት ወደ ዋናው ከተማ ሄጄ ከቆየው በኋላ ወደ ተከሰስኩበት ፍርድ ቤት በቀጠረው ሰዓት ቀረብኩ። ለባለስልጣኑ ከሳሼ ሲል ነጻነት የሌለውና በጉልበት የሚመራው ፍርድ ቤት ገና በጠዋቱ ጠራን። ከዚያም የሰውን ርስት ያለ ባላባቱ ፈቃድ አርሰህ ለባለቤቱም የሚገባውን አበል ሳትከፍል ቀርተሃል። አሁንም ስለ ድፍረትህ ለመንግስት መቀጫ ከፍለህ ያለማሃውን መሬት ያለ ግምት ለቀህ ለባለቤቱም በመሬቱ መጠቀም ከጀመርክበት ጊዜ ጀምሮ የሚገባውን አበል ከነወለዱ ከፍለህ ትሄዳለህ ተብሎ ለቀረበብኝ ክስ መልሱን እንድሰጥ በዳኞች ተጠየቅኩ። እኔም በፍርድ ቤቱ የነበረውን ብዙ ተመልካችና ጋዜጠኛ ሁሉ በሳቅ ያናጋውን አሳቂ ነገር ተናገርኩ። ከሁሉ አስቀድሜ ፍርድ ቤቱ ለክሴ መልስ ተገቢ ሆኖ የምናገረውን ቃል ከድፍረት እንዳይቆጥርብኝ ጠይቃለሁ። ለመሆኑ እኒህ ከሳሼ የዝንጀሮ ልጅ ናቸው ወይስ የጦጣ? የዝንጀሮ ልጅ ሆነው የተገኙ እንደሆነ ቻርልስ ዳርዊን የተባለው እንግሊዛዊ ሰው ከዝንጀሮ የመጣ የአውሬዎች የልጅ ልጅ ነው ብሎ የሰጠው አስተያየት እውነት መሆኑን ስለሚያረጋግጡ ለተአምር የተፈጠሩ ሰው ናቸው ማለት ነው። የዝንጀሮ ልጅ አይደለሁም ካሉ ግን እኔ ያለማውተን ጫካ ወርሰውት የነበሩ በግድም ያስለቀቀኳቸው ጦታዎችና ዝንጀሮዎች ናቸው እንጂ የእሳቸውን አባት ከዚያ ጫካ አላባረርኩም። ግድ የለም የዝንጀሮና የጦጣ ልጅ ካልሆኑ አልልም። የእባብና የዘንዶ ልጅ ከሆኑም እርግጥ የዚያ ጫካ ባላባት ናቸው። በጫካ ውስጥ ብዙ እባብና ዘንዶ እንዲሁም ብዙ ተተናኳይ አውሬዎች ስላጠፋው እንዲያውም አባቴን ገድሏል ብለው በነፍስ ግዳይ ሊከሱኝ ይችላሉ። ከነዚህ ሁሉ አውሬዎች ካልተወለዱ ግን የነሱ ርስት የነበረውን ጫካ ባለማው እሳቸው የሚከሱበት ምክንያት የለም ስል እንዴ አሰደባችሁኝ እኮ ሲል በዳኞች ላይ ጮህባቸው። ንግግር ከጀመርኩ አንስቶ ሲስቅ የቆየው ዳኛ እንዴ መልስ እየሰጡ እኮ ነው ጌታዬ አለው። ከሳሽም የዛሬስ መልስ ስድብ ሆነ አለና እጁን እየጸፋ ቁጭ ሲል እኔም ንግግሬን ቀጠልኩና ጦጣዎችና ዝንጀሮች ተኩላዎችና ቀበሮችስ ተሳስቼ ነው እንጂ እንዲያውም የእሳቸውን ጥብቅና አይፈልጉም። ጦጣዎችና ዝንጀሮች ከፍሬዎቻችን፣ ተኩላዎችና ቀበሮች ከጠቦቶቻችን በመጠኑም ቢሆን የመካፈል እድል ስላላቸው እኛን ክደው ለእሳቸው የሚያደሉ አይመስለኝም። ስለ ቦታቸው ይቅርና ስለ ራሳቸው ልጠይቅ። ያ ጫካ ርስታቸው ከሆነ ለምን አንድ ቀርጥ መሬት አላለሙም? ማልማት ቢያቅታቸውስ እኛን ሰማይ ቤት ሂዳችሁ ቆፍሩ የሚሉ ከሆነ ለምን ቀደም ብለው አይነግሩንም ነበር? ያን ጫካ ማልማት ከጀመርነው 15 ዓመት አለፈው። 10 ቤተሰቦች ጀምረነው ዛሬ 10,000 ቤተሰቦች በተር ላይ ይኖሩበታል። ወደፊትም የብዙ ሰው እድል ይከፍቱበታል። ምን አይነት ውርነት ነው? ምን አይነት ድንቁርና ነው? እስከ መቼ ድረስ ነው ሰዎችን መድረሻ ሳጥታችሁ የምትኖሩ? ለመሆኑ ያገሬን የናቴን የምየን ጠፍጫካ መንጥሬ ያገሬው ውበት የሆኑትንና በነጻነት የሚረቡትን እንስሳትና አራዊት ገድዬና አሳድጄ የፈጠርኩትን ገነት የራሴና የጓደኞቼ ላብና ደም ተንጠፍጥፎ ያለመለመውን ገነት በጊዜና በስልጣን የተመካ ትዕቢተኛ ልንጠቅህ ሲለኝ ዝም ብዬ የማይ ይመስላችኋል? እኔና ጓደኞቼ እንደ ሌሎች ገበሬዎች ሁሉ አሻንጉሊቶች ሁነን የምንገኝስ ይመስላችኋል? ያለምን ሁኔታና የሰው ልጆች በአካላዊና በመንፈሳዊ ስልጣኔ የደረሱበትን ደረጃ አጣርቶ የሚያውቅ ሰብአዊ ክብሩንና ነጻነቱን ከህይወቱ በላይ የሚወድ ፍጡር በማንኛውም አይነት ትዕቢት ለተወጠረ እቡይ የማይንበረከክ መሆኑን አታውቁም? የመጽሐፍ ቅዱስ አክዓብ ናቡቴን ገድሎ የአትክልቱን ቦታ እንደወረሰ፣ ንጉሥ ዳዊትም ኦሪዮንን ገድሎ ሚስቱን እንደወረሰ፣ በፊት እኛን ገድላችሁ አይናችሁ የቀላበትን ለምድር ዝረፉ እንጂ በሕይወት እያለንስ አይቻልም፣ መግደሉም ችግር ነው። 10 እና 20 ሰው በተንኮልም በምንም መግደል ይቻላል። 10,000 ሕዝብ ከነ ቤተሰቡ በተንኮል መፍጀት ግን የማይቻል ነገር ነው። ውድ ከሳሼ ሆይ እንደ በቀደምለቱ የሚታዘዝልዎ የጦር ኃይል ካለው 10,000 ሕዝብ ከነ ልጆቹ ሊፈጁና የጎመጁበትን ምድር ሊወርሱም ይችላሉ። ጥቂት ሰራዊት ከዘመናውያን መትረየሶችና መድፎች ጋር ካለዎት ብዙ አይቸገሩም። የኔ ጓደኞች በስራ ላይ እንጂ ሌሎችን ለማጥቃት በማድፈጥ ላይ ስለማይገኙ በቀላሉ ሊያልቁልዎ ይችላሉ። ካልጨረሱን ግን እሺ ብለን አንለቅም፣ እንዲሁም ለመንግስት እንጂ ለርሶ አንገብርም ብዬ እቅጩን ተናገርኩ። ርስቴን አርሳችሁ እንዴት ድርሻዬን አትከፍሉኝም? አለ ከሳሼ ከተቀመጠበት ሳይነሳ። እኔም እንደሱ ቁጭ አልኩና እረ ለመሆኑ እርሶ ያየሩ የባህሩ የቆላው የደጋው ባላባት ሲሆኑ እኛ ለራሳችን አርሰን የምንጠቀምበት አንድ ምድረ በዳ ተከልክለን 10,000 ሰዎች ለአንድ በቃኛይል ገባሮች የምንሆንበት ምክንያት ምንድን ነው? እንደዚህ ካለው የግፍ ጥያቄ የባሰ ሰብአዊ ክብርን የሚያዋርድ ነገር በዓለም ላይ ይኖር ይሆን ብዬ ስናገር፣ ሕግ አስከባሪው ያላችሁበት ቦታ ፍርድ ቤት ነበር እኮ ምነው እንደ ደንቡ ቁማችሁ ብትነጋገሩ አለ። እሳቸው ተቀምጠው እኔ ቆሜ ስንነጋገር ትዕቢታቸው የባሰውን ይጠጥራል በማለት ከእሳቸው ጋር ያለኝን የእኩልነት መብት ለማሳየት እንጂ ፍርድ ቤቱን ለመድፈር አይደለምና ይቅርታ አድርጉልኝ ብዬ ስነሳ ከሳሼ ሞት ይሻላል ለመሆኑ አንተ እኩያዬ ነህ አለኝ። በስስታምነትህ እንዲሁም በትዕቢትህ ምክንያት ከኔ የምታንስ ፍጡር ከመሆንህ በቀር በሰብአዊ ተፈጥሯችን እርግጥ እኩዮች ነን አልኩት። ይህ ሰው ድሆችን እንደ ልቡ እየገላመጠና እያጭበረበረ ሀብታቸውንና ርስታቸውን ሲነጥቅ በኖረበት ፍርድ ቤት ጌታ ከሆነበት ጊዜ ጀምሮ እስከዚህ ቀን ድረስ ደርሶበት የማያውቀውን የእፍረት ሸማ ስላከናነብኩት በንዴት ተነሳና ከኪሱ ሽጉጥ መዘዝ አደረገ። እኔም በፍጥነት ዘለልኩና ምኑንም ሳያስብ ሽጉጡን ከእጁ ነጥቄ ያዝኩ። በዚህ ጊዜ ዳኞች ሁለታችንም ወደ ማረፊያ ቤት ሄደን እንድንቆይ ያዘዙ። እንዴት? አለ ከሳሼ። እስከዚህም ተዳርሰናል? ከዚህ የለማኝ ልጅ ጋር ነው የምታስሩኝ? መልካም፣ ነገ ሁሉም ከጎን ታገኛታለህ ባለጌ ሁሉ ሲል እኔ ቀበል አደረኩና አዎ እናቴ ለማኝ ነበረች፣ አንተ ግን ራስህ አሁንም ለማኝ ነህ። ለምና ትቀበል ከነበረችው ደሃ ልጅ ከኔ ልትሰርቅ መጥተህ ዛሬ አጋልጬሃለሁ። ሰርቆ መኖር ክብር መሆኑ በቃ። ሌባ በምንም ሁኔታ ቢሰርቅ ያው ሌባ መሆኑ ታውቋል ካልኩት በኋላ ሁለታችንም በመኪና ገብተን ወደ ማረፊያ ቤት መሄድ ጀመርን። ገና ከመውጣታችን ዳኞች በስልክ ተወቅሰው ኑሮ የፍርድ ቤቱን በር ወጥተን ጥቂት እንደሄድን አንዱ ዳኛ በመኪና እየበረረ መጣና ከመኪና ወርዶ ቁሙ ጌታዬ፣ ይመለሱ፣ ይቅርታ ያድርጉልን፣ እኛ ሕጉን ለማስከበር ስንል እንጂ የእርሶን ክብር ለመድፈር አይደለም አለና እየተለማመጠ ከእስር ቤቱ መኪና ወደ ራሱ መኪና ሲያዛውረው አንተ የለማኝ ልጅ አሁንስ ጓደኛ ያለመሆንህን አላወቅም አለኝ። አንተ ግብዝ፣ የፍርድ ቤቱ ስልጣን እንዳንተ ባሉት ግብዞች ተረቅጦ አቅም ስላነሰው ያንተ የግብዙ ክብር የሰራው ተአምር መሰለህ? በልሺ የነጻነትና የሕግ ምንጭ ገንዘብ ከሆነ በዚህም ቢሆን አልሰንፍልህ ስል ቦርጫሙን ከሳሼን ያውቁት የነበሩትና እንደ አምላክ ወይም ቁጡ መልአክ እንደሚሉት እንደ ቅዱስ ገብርኤል ይፈሩት የነበሩ ፖሊሶች እኔ የምናገረው ቃል የውስጡን የፍርሃት ስሜታቸውን እየነካው ከነሱ አንደበት እንደወጣ ያህል ይዘገንናቸው፣ በፍርሃት ያንቀጠቅጣቸው ነበር። ያም ሆኖ ይህ ለጊዜው እኔ ወደ እስር ቤት እሱ ወደ ቤቱ እንድንሄድ ተደረገ። በመንገድ ላይ ከፖሊሶች ጋር ተነጋገርኩና ወደ አንድ ቡና ቤት ገብቼ ለየወዳጆቼ ስልክ እየደወልኩ ጉዳይን ከተነጋገርኩ በኋላ ጓደኞቼም ብዙ ገንዘብ ይዘው እንዲመጡ አስቸኳይ መልእክት ላኩ። ሕግና ነጻነት በገንዘብና በጉልበት ስር በወደቁባት አገሬ ገንዘቤ የነጻነቴ ጠበቃ እንዲሆን ለጊዜው በእልክ ሰራሁበት። ትክክለኛ ነገርን ለማስረዳት በሞክር ቋንቋ የሌለው የእብድ ጩኸት ስለሆነ ዱላን በዱላ ለመከላከል ተገደድኩ። የጥቅም ጓደኞቹን ሁሉ በገንዘብ ገዛሁበት። እሱም እኔም ነጻ ሆነን ሙግታችንን እንድንቀጥል ተደረገ። የእሱ ፍጹም አጥቂነት የኔ ፍጹም ተጠቂነትም ቀረ። ምዕራፍ 10 ስለ ድንገተኛው ለውጥ። በዚህ ነገር ስንጨቃጨቅ በቀጠሮ መመላለሱ ሰልችቶኝ ስበሳጭ ያ ከእናቴ ሆድ ያወጣኝ ሐኪም ሞተ የሚሉ መርዶ ደረሰኝ። ምንም እንኳ በእድሜ መግፋቱን ባውቅ በጣም እወደው ስለነበር አንድ በእድሜው ለጋ የሆነ ሰው እንደ ሞተ ያህል ስቅቅ ብዬ አለቀስኩ። ወደ ቤተሰቡም ሄጄ ሚስቱንና ልጆቹን ካጽናናዋቸው በኋላ ገንዘብ ረድቻቸው ተመለስኩ። ወደ መኖሪያችንና የሥራ ቦታችን እንደሄድሁ ለአሮጊቷ እናቴ የዚያን የደጉን ወዳጃችንን የሐኪሙን ሞት ነገርኳት። ብዙ ጊዜ አብራው የሰራችውን እኔንም እሷንም እጅግ ብዙ የረዳንን ሰው ሞት ስትሰማ እጅግ በጣም አዘነች። ብዙ ቀኖችም አለቀሰችለት። እኔ እያጽናናሁና እየተቆጣሁ እስካስተዋት ድረስ ለቅሷን አላቋርጥ ብላ ነበር። በዚህ ጊዜ እናቴን ወደ ቤቴ ከወሰድኳት 7-8 ዓመት ግድማ አልፎ ነበር። እናቴ በችግርና በስቃይ ታውቃት የነበረችውን ቀማኞች እንዳበላሿት ያየቻትን መራራ ዓለም ልጇ የልጇ ጓደኞች ገነት አድርገው በሰላም ሲኖሩባት እሷንና እንደርሷ ያረጁትን የደከሙትን በሰላም ሲጦሩባት ሕፃናት ልጆቻቸውን ለወደፊት ኑሯቸው ጠቃሚ በሆነ ትምህርት ሲያንጹባት አየች። ዓለምን ወደ ተሻለ መልክ የሚመሯት የሰይጣን ልጅ ነው ብላ ተጠላኝ ከነበረው ልጇና ከመሰሎቼ የሚመነጩት የእውነት፣ የመብት፣ የነጻነት፣ የሰራተኛነት፣ የማወቅ ፍላጎቶች እንጂ እሷና ሌሎች ያምኑባቸው የነበሩ የጨለሙ እምነቶችስ የሰው ልጆች መከራና ችግር ምንጮች እንጂ እውነተኛ መንገዶች እንዳልነበሩ ተረዳች። እኔን የወለደችበትን ቀንም በጧትና ማታ ጸሎቷ ተመርቀው ነበር። በዚህ ሁኔታ ስንኖር እኔና ብዙዎች ጓደኞቼ ባንድ ላይ እየተሰበሰብን ማታ ማታ ሬዲዮ እናዳምጥ ነበር። አንድ ቀን ማታ እንደ ልማዳችን ተሰብስበን ሬዲዮ ከፍተን ወሬ ስናዳምጥ መጀመሪያ ምስራቅና ምዕራብ ተብሎ በእምነትም በኑሮም በአስተዳደርም በተከፈለው ዓለም ከሁለቱም ክፍሎች አንዱ በሌላው ላይ የሚያደርገውን ዛቻና ነቀፋ ስንሰማ ከቆየም በኋላ በሁለቱም ክፍሎች ታላላቅና አደገኛ የኒውክሌር ቦምቦች ተሞክረዋል የሚል ወሬ በተጨማሪ ሰማን። በዚህ ጊዜ አንዱ ጓደኛችን አነሳና የፖለቲካ ሰዎች እስካበዱ ብዙ ዘመናት ሆኗቸዋል፣ ሳይንቲስቶች የሚባሉ የዋሆች ደግሞ የሰው ዘር ማጥፊያ መሳሪያ እያራቀቁ እየሰሩ በእብዶች እጅ የሚያገቡ ለምን ይሆን ሲል ጠየቀን። ምን ያድርጉ? እነሱ እኮ የእውቀት ጌቶች እንጂ የስልጣን ጌቶች አይደሉም። ስልጣን የሚሰራውን አንተም አይተሃል። እንረስ ብንል ግድ ተሟገቱ ተብለናል። እነሱም ጠቃሚ ነገሮች እንስራ ሲሉ አጥፊ ነገር ስሩ ተብለው ይሆናል አልኩት። ከመጀመሪያው እንዲህ ያለ የሰው መፍጃ መሳሪያ ሊፈጠር መቻሉ ለምን ይናገራሉ ሲል ጠየቀኝ። መጀመሪያም ማለት ጥፋት ብለው መቼ ይገልጡታል? ለምሳሌ እንደ አውሮፓ አቆጣጠር በ1833 ዓመተ ምህረት ተወልዶ በ1896 ዓመተ ምህረት የሞተው ስዊድናዊው አልፍሬድ በርናርድ ኖቤል ድንጋዮችን በመፍለጥ አለቶችን በማፍለስ ሌሎች ብዙ ነገሮች በመለያየት የነበረውን ብርቱ ድካም ለማስወገድ ብሎ ዲናሚት የተባለውን ፈንጂ አዘጋጀ። ሰዎች ግን ይህን ፈንጂ ነገር ለጦር መሳሪያነት አውለው ብዙ ህዝቦችን ያለ ርህራሄ ሲፈጁበት አየ። የዚህ ፈንጂ አገኝ የሆነው ኖቤል ለሰው ዘር ጥቅም ብሎ የሰራው ነገር የብዙሃን ንጹህ ደም መፍሰሻ ሆኖ ስላየ በሐዘንና በጸጸት ሲሰቃይ ከኖረ በኋላ በሞተ ጊዜ ያጠራቀመው ሀብት ሁሉ የሰውን ልጆች መንፈስ ወደ መልካም ነገር የሚመራና ከፍተኛ አስተያየት ያለው መጽሐፍ ለጻፈ ታላቅ ደራሲ፣ የሰውን ልጆች በሽታና ድካም ችግር ለማቃለል የሚጠቅም አዲስ ነገር ላገኘ የሳይንስ ሊቅ፣ የሰው ልጆችን የሚያሰቃዩ ጦርነቶችና ስደቶች እንዳይደርሱ ሰላምና እርቅ ላስገኘ የሰላም ሰው ሽልማት እየሆነ እንዲሰጥ ተናዞ ሞተ። የአቶሚክ ኃይልና ምስጢር ለመጀመሪያ ጊዜ በስራ ላይ ያዋለው ሳይንቲስት አልበርት አይንስታይንም እሱ በፈጠረው የአቶሚክ ቦምብ አሜሪካውያን ሂሮሺማ እና ናጋሳኪ በተባሉ የጃፓን ከተሞች የሚኖሩ ህዝቦችን በፈጃቸው ጊዜ በገለጸው ጥበብ በጣም አዝኗል ይባላል። ሌሎችም እንደዚሁ በሰሩት መሳሪያ የዓለም ህዝብ ሲሰቃይ በጸጸት መቃጠላቸው የሚቀር አይመስልም አልኩት። አይመስለኝም አለ። እንዴት አልኩት። አልበርት አንስታይን በዘመኑ ለነበረው የአሜሪካ ፕሬዝዳንት ለፍራንክሊን ዴላኖ ሩዝቬልት የተወደዱና የተከበሩ ፕሬዝዳንት በቅርብ ጊዜ በኢፈርሚና በኤል ሲዚላንድ የተሰራውን ሥራ በጽሑፍ አግኝቼ በማየቴ ዩራኒየም የተባለው የማዕድን አይነት በቅርብ ጊዜ አዲስና ከፍተኛ ወደ ሆነ ኃይል ሊለወጥ እንደሚችል ወደ ማመን መርቶኛል። ከዚህ ኃይል የተሰራ አንድ ቦምብ ባንድ ወደብ ላይ ቢፈነዳ ወደቡንና በአካባቢው ያሉ ቀበሌዎችን በጣም ሊያጠፋቸው ይችላል ሲል ከዩራኒየም ኃይለኛና አጥፊ ቦምብ ሊሰራ መቻሉን የገለጸበትን ደብዳቤ በመጽሐፍ ላይ አይቻለሁ አለኝ። እኔም ሊሆን ይችላል፣ ዓለም እኮ ከጭምቶቿ እብዶቿ የሚበዙባት ቦታ ናት ስል ሌላው ጓደኛችን ብድግ አደረገና እስቲ ወሬ ማዳመጡንና በየቀኑ በሚጎርፈው ሽለላ መደንገጡን ትተን ዓለምን ያለ ስጋት እንያት አለ። ሁላችንም በጣም ሳቅንና እስከ 2 ሳምንት ማንኛችንም ወሬ ላናዳምጥ ተመካክረን ለጓደኞቻችን ሁሉ ምክሩን አሰምተን ተቀመጥ። በሁለቱ ሳምንት ውስጥ ከኛ አንዱም ተሳስቶ ወሬ ሳይሰማ ከቆየም በኋላ አንዳንዶቹ እንደ ቀልድ እያደረጉ ኤዲያ ቀጀት ተፈርቶ ሳይተኛ ያድሩም ተብሏል፣ አረ እስኪ ሁሉንም እንስማው ማለት ጀመሩ። ከልሰምን በኋላ አንድ ቀን ማታ ከኔ ቤት ብዙ ሆነን ተሰባስበን ስንጫወት ቆየንና ለመጀመሪያ ጊዜ ሬዲዮ ከፍተን ስንሰማ የነጻነትና የህዝብ ጠላቶች ሁሉ ተደምስሰዋል፣ በማርሻል ጃፈር ኡስማንነት የተቋቋመው አዲሱ የሪፐብሊክ መንግስት የህዝብ ጠላት የነበሩትን ሁሉ እያደነ በመቅጣት ላይ ነው ሲል ሁላችንም በድንጋጤ ከዋል። መቼም ማንም እንደሚያውቀው አንድ አምባሳደር ወደ አንድ መንግስት ተልኮ ሲሄድ የሁለቱን አገሮች የቆየና በታሪክ የተሳሰረ ወዳጅነት ለማጠንከር ማለቱ አንድ የዋጋ መቆጣጠሪያ ህግ በሌለበት አገር የሚነግድ ነጋዴ እቃ ሲሸጥ እጥፍ በእጥፍ ቢያተርፍም ያውም ስጎዳ ማለቱ አንድ የሪቮሉሽን ድርጅት ስልጣን ሲይዝ ያለፈውን መንግስት ጨቋኝ የህዝብ ጠላት አረመኔ ማለቱ የተለመዱና የማይታለፉ ቃሎች እንደመሆናቸው መጠን የማርሻል ጃፈሮስ የፕሮፓጋንዳ ሰዎችም የኢዝራኤሎስ ህዝብ ሆይ በጨቋኞች በቆራጭ ፈላጮችና በዘራፊዎች እጅ ተጨብጦ የነበረው መብትህ ጥቅምህና ነጻነትህ ዛሬ ተለቀቀ፣ ደስ ይበልህ። የድሮውን የጭቆናና የአውሬነት አገዛዝ ለመመለስ የሚሞክሩ የአገርና የህዝብ ጠላቶችን ስታገኝ በያለህበት የሞት ቅጣት እንድትፈጽምባቸው፣ ለነሱ ፍርድ አያሻም። ያለ ፍርድ ሲያፈሱት የኖሩትን ንጹህ ደም ሁሉ ተፋርዷቸዋል፣ ፍርዱን እናንተ ፈጽሙባቸው። የአዲሱ ሪፑብሊክ ፍርድ ቤት ብዙ የህዝብ ጠላቶችን በሞት ቀጥቷል ካለ በኋላ ወሬውን በመቀጠል የተገደሉትን ሰዎች ስም ዝርዝር ሲናገር አስረኛ ሙሴ ገራቢዶስ ሲል ከጓደኞቼ ብዙዎቹ እያጨበጨቡ ሳቃቸውን ለቀቁት። ሙሴ ገራቢዶስ ያለማነውን መሬት ለመቀማት ያሰቃየን የነበረው ሰው ነው። በእውነቱ እኔ የምፈልገው ከኛ እንዳይደርስ በህግ እንዲታገድ እንጂ እንዲሞት አልነበረም። መገደሉን ስሰማ ከደስታዬ ይልቅ ሐዘኔ ያመዝን ነበር። የተደረገው ለውጥም ምንም ያህል ስሜት አልሰጠኝ፣ መሻሻል ነበር እንጂ ብዙ ሰው የሚያልቅበት ለውጥም ዋጋ ያለው አልመሰለኝም። በብዙ ነገር የበሰልኩና ያወቅ ሰው በመሆኔ አዲሱ ሁሉ መልካም የቆየው ሁሉ መጥፎ ከሚመስላቸው ሰዎች እጅግ የተለየ አስተያየት ነበረኝ። ማርሻል ጃፈሮስን አቀዋለው የህዝብ ጣላቶች ይያለ ከመፈዛቸው ሰዎች የተለየ ጠባይ በህይወቱ ሙሉ ታይቶበት አያውቅም። ካለፉት ዘራፊዎች አንዱ እሱ ራሱ ነበር። ሌሎች ከተገደሉ እሱም መሞት ነበረበት። እሱን ንጹህ ያደረጉት ያሰለፋቸው ወታደሮቹና በእጁ ያሉት የጦር መሳሪያዎች ናቸው እንጂ በህግ ፊት ካለፉትና እሱ ከመፈጃቸው ሰዎች ጋር አንድ ነው። አገር የምትሻሻለው የጥበብ ፍላጎታቸውን ድካምና ችግር ወይም ምቾትና ተርላ በማይመለሳቸው ጠቢባን ሰባዊ ከፍተኛነታቸውንና ጽኑ ሞራላቸውን የግል ደስታና ድሎት ወይም መከራና ስቃይ በማይሰብርባቸው አዋቂዎች እንጂ እንደ ማርሻል ጃፈሮስ ባለው ነፋስ አይቶ በሚነሳ ሰው መቼ ነውና። ያለፉትን ሰዎች ጨቋኞችና የህዝብ ጣላቶች ናቸው ይላል። እሺ በርግጥ የህዝብ ጣላቶች ናቸው። እሱስ ህዝብን በማጥቃቱ ስራ ተካፋይ ካልሆነ የህዝብ ጣላቶች እንደምን አምነው የጦር ጠቅላይ አዛዥ አደረጉት? ለአንዳንድ ሀብታሞች ፈቃድ ሲል ወደ ሰላማዊ ህዝብ ወታደር ይልክ የነበር እሱ አይደለምን? መንግስት ሰራዊት ሰጥቶ እኛን በኃይል ሲያሳፍሰን አልነበረምን? በእውነቱ እንደኔ አስተያየት ካለፈው የሚከፋ እንዳይሆን ከመፍራት በቀር የተሻለ ድል ይኖራል ብዬ አላስብም። እንዴ ወደ ዲሞክራሲ ዓለም ጉዞ ጀምረን ነበር እኮ። ምንም ብዙ መጥፎ እምነቶችና ልማዶች እርምጃችንን ፈዛዛ ቢያደርጉት መንገዱን ጀምረነው ነበር። አንዳንድ ገራም ሚኒስትሮችን እየወቀስን ማሰራትም ጀምረን ነበር። እኛ ከዚህ ሁሉ የደረስነው አሁን የሚረገሙትና ያለፉት ሰዎች ለልማት ባዘጋጁት በጀት ተደግፈን ነው። እስኪ እንግዲህ የተሻለውን ደግሞ እናያለን ስል ጓደኞቼ ሁሉ ወደ እኔ እየተመለከቱ ያዳምጡኝ ነበር። ሬዲዮው ወሬውን ቀጥሎ በዘርና በወግ በሚመኩ ገዢዎች ስር ወድቆ መጨቆን ዘመኑ አለፈ ሲል ቀበል ላደረኩና በግል ጥቅም አሳዳጆች ስር ወድቆ መጨቆንስ አለፈ ስል ሁሉም ጓደኞቼ በሳቅ አወኩ። ሰው የሚለካው አልኩ፣ ሰው የሚለካው በሚሰራው ስራ እንጂ በስሙ አይደለም። ንጉስ ወይም መስፍን ማለት የነውር ስም አይደለም። ለሀገራቸው ስንት መልካም ስራ የሰሩ ነገስታትና መሳፍንት አሉ። ክፉ የሰራ በክፋቱ ለራሱ ይወቀስ፣ ደጎችም በደግነታቸው ይመስገኑ። የሰዎችን የማመዛዘኛ አእምሮ ያደነዘዘው ዘመናዊ የእብደት አየር የዓለምን ህዝቦች አንድ አይና አድርጓቸዋል። ብዙ ህዝቦች ያለፈውን አይነት አገዛዝ ከነመሪዎቹ አጥፍተው ሌላ ገዥ ሲፈጥሩ ያለ ስራ ያለ ህብረትና ያለ ነጻነት ሊከናወን የማይቻለውን መልካም እድል የደረሱበት ይመስላቸዋል። ግን አድረውለው ሲያመዛዝኑት አንድ ህዝብ በመተባበር የጭቆናን ቀንበር እያስወገደ በህብረትና በብርታት በመስራት በፍቅርና በሰላም በመራመድ እንጂ ስልጣንን የሚሹ ገዢዎች በተለዋወጡ ቁጥር የሚሰጡትን የትንፋሽ ተስፋና ባለፉት መሪዎች ላይ የሚያወርዱትን ነቀፋ ሲመገቡ በመኖር መልካም እድል እንደማይገኝ ይረዱታል ብዬ ስናገር ሬዲዮው ወሬውን ስለቀጠለ ንግግሬን አቋርጬ መስማት ጀመርን። አሁን በጦር ኃይል የተቋቋመው መንግስት ለጊዜው የሚመራው በተወደዱት በተከበሩትና የህዝብ ነጻ አውጪ በሆኑት በማርሻል ጃፈሮስ ቢሆንም የጥንት አዋኪዎች ድራሽ እስኪጠፋ የሚቆይ እንጂ ከጥቂት ጊዜ በኋላ የመንግስትነቱ ስልጣን የህዝብን የመምራት ችሎታ ላላቸው ሰላማዊ መሪዎች ተላልፎ አገራችን በእውነተኛው የዴሞክራሲ ህግ ትመራለች ሲል ሬዲዮ አወጀ። አዲሱ ወታደራዊ መንግስት በሚሰብክበት ጊዜ ህዝቡ በየቦታው ተስፋውን እየተመገበ ይፈነጭ ነበር። በየጊዜው ወደ ከተማ ስመላለስ እንዳየሁት ህዝቡ አዲሱን መንግስት ያላንዳች መቃወም ተቀብሎት ነበር። የባላገሩ ኗሪ ምንም አልተንከሰከሰም ነበር። ነገር ግን ከጊዜ በኋላ አንድ ሁለት አመት ቆይቶ በገበሬው በነጋዴው በባለ ኢንዱስትሪውና በሌላውም ሰርቶ ኗሪ ህዝብ ላይ ግብርና ቀረጥ እየተደራረበ ለጦር አለቆች መቀማጠያ ለጦር መሳሪያዎች ማደራጃና ማብዣ ሆነ። የህዝቡም ጠቅላላ ኑሮ ሰላም ከመጣቱና የፍርሃት መንሰራፈፊያ ከመሆኑ በቀር ከድሮው በምንም አልተሻሻለም። የግል ጋዜጦች ሁሉ በወታደራዊው መንግስት ስልጣን ስር ከመዋላቸው አንዳንዶቹም ከመዘጋታቸው በላይ ስለ ህዝቡ ኑሮ ጥቂት ማግረምረም የሚያሳዩ የፖለቲካ ሰዎች ሁሉ እየተያዙ ያለ ፍርድ ይታሰሩ ጀመር። አንድ ሰው በጽሑፍም ሆነ በንግግር ወታደራዊው መንግስት ከማመስገንና የድሮዎቹን መሪዎችና ሀብታሞች ከመንቀፍ ያለፈ ሐሳብ የመግለጽ መብት አጣ። ፓርላሜንቱ ከመጀመሪያው እንደተዘጋ ሳይከፈት ቀረ። ማንም ሰው ስብሰባ ወይም ሰላማዊ ሰልፍ አድርጎ የመቃወሚያ ቀርቶ የአቤቱታ ድምጽ እንዲያሰማ የማይፈቀድለት ሆነ። ለስልጣንና ለሹመት የሚመረጡት የጦር መኮንኖች ብቻ ስለሆኑ ስንቱ አዋቂ በንግድና በእርሻ ስራ ራሱን ለመርዳት ካልሆነ በቀር በመንግስቱ ድርጅቶች ገብቶ የስራ ተካፋይ ለመሆን እድል አጣ። እኔም የስራ ቦታችን ወደ ከተማ ስመላለስ ሁሉን ለመረዳት ችዬ ነበር። እርግጥ ነው ያለማውተን መሬት ልንጠቅህ የሚል ከሳሽ አልመጣብኝም። ቢሆንም ይህን በማየት ብቻ ለህዝብ ጥሩ እድል መጣ ልል አልችልም። ጠቅላላው ያገዛዝ ዘዴ ከድሮ ያሁኑ ከፍቷል። የድሮ መንግስት ቀስ በቀስ ቢሆንም ህዝቡን ወደ ተሻለ መንገድ መምራት ጀምሮ ነበር። ያሁኑ መንግስት ግን ያገዛዙን መሰረት ለማጠንከር ከመታገል በቀር ሌላ የመሻሻል ሙከራ አላሳየም። አንድ ቀን ከከተማ ወደ ስራችን ቦታ ተመልሼ ከጓደኞቼ ጋር ስለ አዲሱ መንግስት ሁኔታ ስናወራ ከጓደኞቼ አንዱ በአሁኑ ዘመን እውነተኛው ዴሞክራሲ ያለ በየትኛው ክፍል ይሆን ሲል ጠየቀኝ። እኔም የሚከተለውን መለስኩለት። በአሁኑ ዘመን ማንኛውም ህዝብ የሚመካው ዴሞክራሲ በሚባለው ታላቅ የአስተዳደር እምነት እንደሆነ በሁሉም ዘንድ የታወቀ ነው። የዴሞክራሲ ትርጉም የህዝብ ነጻ አስተዳደር የሚል መንግስታዊ አቋም መሆኑ ይታመናል። ነገር ግን ልዩ ልዩ በሆኑ በማህበራዊ ኑሮዎችና አስተዳደሮች የሚተዳደሩት የልዩ ልዩ አህጉር ህዝቦች ሁሉ የየራሳቸውን አስተዳደር ብቻ እውነተኛ ዴሞክራሲ እያሉ ይናገራሉ። ከዚህም በላይ ለሌሎች ህዝቦች ዋቢዎች ነን በማለት በሌላው አገር አስተዳደር ላይ የነቀፋ ድምጽ ያሰማሉ። ይሁን እንጂ አንድ ሰው በእውነተኛ መንገድ ጉዳዩን ተመልክቶ እውነተኛውን የዲሞክራሲ ድንጋጌ በስራ ላይ ያዋለው እንዳለ ለመረዳት ቢፈልግ ይህን አጣርቶ ለማወቅ ካለመቻሉም በላይ በየቀበሌው የሚኖግደው ራስን የማመስገንና ሌላውን የመንቀፍ ነጎድጓድ ጆሮውን አደንቆሮ መንገዱን እንደሚያሳጣው ጥርጥር የሌለበት ጉዳይ ነው። በአሁኑ ዘመን ዴሞክራቶች ነን የማይሉ አይገኙም። በሌሎች አገር ገብተው የሌሎችን ሀብትና ርስት ቀምተው የሚገኙት ኮሎኒያሊስቶች እንኳ ሳያፍሩ ዴሞክራቶች ነን ሲሉ ይገኛሉ። ዴሞክራሲ ያለ በየት አገር እንደሆነ ሊያውቅ የሚችል ግን ተጠቃሚው ህዝብ ራሱ ብቻ እንጂ አንዳንድ የፖለቲካ ሰዎች የሚያወሩትን ወሬ በመስማት ብቻ አንድ የውጭ ህዝብ የአንዱን አገር አስተዳደር በሙሉ ለማወቅ አይችልም። የመሪዎች ዲስኩር ብቻ ለአንድ ህዝብ ጥቅምና ታላቅነት በቂ ቢሆን ኑሮ በመላው ዓለም ውስጥ ተመሳሳይ በሌለው ጥብቅ ዲክታተራዊ አገዛዝ ህዝብን የሚያሰቃየው የደቡብ አፍሪካ የአረመኔ ፈረንጆች መንግስት ጠቅላይ ሚኒስትርም የደቡብ አፍሪካ ተወላጆች በዴሞክራሲ መንገድ ነው የሚተዳደሩት በማለት ጩኸቱን ባላቋረጠ ነበር። ነገር ግን ማንኛውም ህዝብ በአንድ አገር የሚደረገውን ነገር በሙሉ ለማወቅ ባይችልም አንዳንድ በግልጽ የሚሰራባቸውን ጭቆናዎችና የዲክታተርነት ቅርሶች ለማወቅ ስለማይቸግረው የዴሞክራሲ ገናና ስም ገና በስሙ ብቻ እንዳለና በስራ ላይ እንዳልዋለ ለማመን የሚያግደው ነገር አይገኝም። ዴሞክራሲ በየትኛው ክፍል ድርጅቶች ይገኛል ብለን ስንጠይቅ የሚሰጡልን መልሶች ከብዙ በጥቂቱ ብናገራቸው የሚከተሉት ይመስሉኛል። የምዕራብ አውሮፓ መንግስታት ዴሞክራሲ በትክክል የሚሰራበት በእኛ ሀገር ነው። ህዝባችን የወደደውን ለመምረጥ የጠላውን ለመጣል መብት አለው። እንዲሁም አንድ ሰው የሚፈልገውን አይነት ስራ ለመስራት የመሰለውን አስተያየት ለመግለጽ የወደደውን እምነትና ፍልስፍና ለመከተል በስራውና በችሎታው ከታናሽ ደረጃ ወደ ታላቅ ደረጃ ለመድረስ መሰናክልና ጭቆና የለበትም። ሰው የሚታዘዘውና የሚተዳደረው በህግ እንጂ በጉልበት አይደለም ይላሉ። እንዲሁም የኮሙኒስት አገሮች የዴሞክራሲ ዓላማ የህዝብን ለህዝብ የሚል ምስጢር ያለበት ሲሆን የህዝብ የሆነውን የሀገር ጠቅላላ ሀብትና ጥቅም እኩል ተከፋፍለን የምንተዳደር ወንድሞቻችንን አደህይተን ካፒታሊስቶች መሆንን የማናውቅ ለሀገራችን እኩል የምናስብ እኩል የምንሰራ በሀገራችን ሀብት እኩል የምንጠቀም እኩልነት ያለን ህዝቦች ነን ይላሉ። በመነቃቀፍ በኩል ያለውን ጣጣ ስንመለከትም ምዕራባውያን ኮሙኒስቶችን በዲክታተርነት ስር ተቀጥቅጠው በብረት መጋረጃ ተከበው በግል ህይወታቸው የማያዙ ተጨቋኞች የሚበዙባቸው እንደሆኑ ሲናገሩ፣ ኮሙኒስቶችም የምዕራብ ህዝቦችን በአንዳንድ ካፒታሊስቶች የሀገራቸው ሀብት ሁሉ ተዘርፎ ስራም ጠፍቶ በወሮ በላነት በድህነት የሚንገላቱ ህዝቦች እንደሞሉባቸው በመግለጽ ሁሎችም ዴሞክራሲን የምንከተል እኛ ብቻ ነን እያሉ የየራሳቸውን መንገድ ያሞግሳሉ። ከዚህ በቀር ደግሞ ኮሎኒያሊስቶችም ዴሞክራቲኮች ነን እያሉ ሰሚን ሁሉ ያስቃሉ። በጠቅላላው በዓለም ላይ የሚገኙት ህዝቦች ሁሉ የዴሞክራሲን ስምና ዴሞክራሲን በዓለም እንደገነነ በያገሩ የሚነዛውን ወሬ ይሰማሉ። ነገር ግን እውነተኛው ዲሞክራሲ በዚህ ክፍል ያለው ነው ብለው ለመፍረድ ብዙ የህሊና ሙግት ያጋጥማቸዋል። ይህ የሚሆንበት እውነተኛው ዲሞክራሲ በየት እንዳለ ተለይቶ ስለማይታወቅ ነው። በእውነት የዲሞክራሲን መንገድ የሚከተልና በዲሞክራሲ ዓላማ የሚያምን ህዝብ ቢኖር ዲሞክራቲኮች ነን ከሚለው ቃል የሰውን ዘር እኩልነት እንዲሁም ነጻነትንና ወንድማማችነትን ለማክበር የሚያሳየውን ሰላማዊ ሥራ ማስቀደም ነበረበት። ዲሞክራቲክ ለመባል የሚያበቃውን ዲሞክራሲ ያከበረውን የሰው ዘር ማክበር እንጂ እኔ ዲሞክራት ነኝ ሌሎች ዲክታተሮች በኃይላቸው ብቻ የሚገዙ ናቸው ማለት ብቻ በቂ አይሆንም። ስለዚህ ማንኛውም ህዝብ ዲሞክራቲኮች ነን ብሎ በሚያወራበት ጊዜ የዲሞክራሲ ህጎችን አክብሮ መገኘቱ ብቻ በሌሎች ዘንድ ሊያሳምነው መቻሉንና በአፍ ግን ሁሉም ዲሞክራቶች ነን ባይ መሆኑን ተረድቶ ከትዝብት መጠንቀቅ የሚገባው መሆኑን ማወቅ አለበት። በአፍ ከሆነ ግን በመላዋ ዓለም የሰፈሩት ህዝቦች በሙሉ በዲሞክራሲ መንገድ እንደሚተዳደሩ አውቀናል ማለት ነው። ምክንያቱም በአፉ በዲሞክራሲ የሚያምነውና በስራውም መዶሻ ዲክታተር ሆኖ የሚገኘው ሁሉም በመሆኑ ነው። የሆነ ሆኖ በዘመናችን ላይ የሚገኘው የፉክክርና የውድድር ሜዳ የእውነትንና የውሸትን መለያ በውስጡ ደብቆ የያዘ በመሆኑ እውነትንና ሐሰትን ለይቶ በቀላሉ ለመፍረድ አይቻልም። የኛዎቹ አዲስ መንግስት መስራቾችም በኃይል ጭጭ አርገው እየገሱን እያየን አገራችንን ከጭቆናና አገዛዝ ወደ ነጻነት መራናት እያሉ ይፎክሩብናል። ይኸውም የጊዜውን ነፋስ በመከተል ነው አልኩ። ለመሆኑ እኮ ብዙ ለውጥ ተደርጓል አለኝ አንዱ ጓደኛዬ እኔን እየተመለከተ። ለውጡ የትኛው ነው? እናንተ ለውጥ ብላችሁ የምታምኑት የጥቂት ሀብታሞችን መሞትና መንገላታት ነው? እኛ የምንፈልገው እንዳይጎዱንና እንዳያጠቁን እንጂ እነሱ ቢሞቱ ደማቸውን አንጠጣው፣ ቢሰቃዩና ቢንገላቱ የመንፈስም ሆነ የአካል ደስታ እናገኝበት። ወይስ መሻሻል የምትሉት ሲቪል ሹም ሽሮ ወታደራዊ ሹም መሾሙን ነው? ወይስ ከህዝብ አንዱ ድምፅ ሊሰጥበት የማይችለውን ለስሙ ግን የህዝብ መንግስት ሪፑብሊክ የሚባል መንግስት መቋቋሙን ነው? ኧረ ለውጥ የምትሉት የቱን ነው? ድርብ ቀረጥና ግብር መክፈሉን ነው? ጠቃሚ ድርጅቶችን እያደከሙ ለውጭ ጠላት እንኳ ሳይሆን የአገርን ህዝብ ለማጥቃት የጦር ድርጅቶችን ማስፋፋቱን ነው? እንግዲህ አዲሱ መንግስት ያሳየን ለውጥ ይህ ነው። ይህን ከሆነ መሻሻል የምትሉት ሌላ ነገር ነው። እኔ መሻሻል የምላቸው ግን ከነዚህ የተለዩ ለውጦች ናቸው። ህዝብን ነጻ በሆነ ትምህርት ከድንቁርና ነጻ ማውጣት፣ በህዝብ መካከል ሰላምን፣ መግባባትንና አንድነትን መፍጠር፣ ህዝብ ሰርቶ ኑሮውን የሚያሻሽልባቸውን ጤናውን የሚጠብቅባቸውን ድርጅቶች ማስፋፋት፣ የእያንዳንዱን ሰው የግል እምነትና ነጻነት አለመድፈር፣ ለህግና ለአስተዳደር ከፍተኛ ቦታ መስጠት፣ የእያንዳንዱን ሰው ዕውቀትና የተፈጥሮ ስጦታ ማክበርና በተገቢው ቦታ ማዋል፣ እነዚህንና የቀሩትን የህዝብ ፍላጎት የሚመለከቱ እርምጃዎች በርግጥ ታላቅ ለውጦች እላቸዋለሁ። እነ ማርሻል ጃፈሮስን የመሰሉ የበቆዳ ለብሰው የተነሱ ተኩላዎችን ያመጡትን ጨቋኝና ደገኛ ለውጥ ግን ለውጥ አይደለም። የነሱ አይነቱን ለውጥ እስከ ንጋት የፀሐይ ብርሃን ታደርሰናለች ብለው በጨረቃ በሚጓዙ የሌሊት መንገደኞች ላይ ጨረቃዋ በድንገት ስትጠልቅ ከሚደርስባቸው ድንገተኛ ጨለማ ጋር እንጂ ከሌላ ጋር አላመሳስለውም። በስልጣን ፈላጊዎች የሚመጣው ድንገተኛ ለውጥ በፀሐይና በጨረቃ መካከል ያለ ጨለማ ነው። እውነተኛውና ጠቃሚው ለውጥ መላው ህዝብ በአካላዊና በመንፈሳዊ ስልጣኔ ደርጅቶ በራሱ የሚያገኘው ከፀሐይ ብርሃን ጋር የሚመሳሰለው ታላቅ ለውጥ ነው ብዬ አስረዳው። አስተውሎ ለሚያይ እኮ ይህች ዓለም ችግር የሞላባት ቦታ ናት ብሎ አንዱ ጓደኛችን ሲናገር ቀበል አደረኩና፣ እኔማ አስቸጋሪነቷን አውቄ በእናቴ ሆድ እንዳለሁ አልወለድም ብዬ ነበር፣ ግን ተወልደናልና ከዚች ዓለም እስክንገላገል ድረስ በትዕግስትና በቆራጥነት ለሁለተኛ ነገር መታገል አለብን ካልኩ በኋላ ሬዲዮ ከፍተን ወሬ መስማታችንን ጀመርን። ጠቅላላ ዝግጅታችን በዚህ ይጠናቀቃል። ይህንኑ ዝግጅት ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።